ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ታማኝነቱ፣ ታላቅነቱ፣ ኃያልነቱና እነሆ የዘላለም አምላክ መሆኑ የሚነገርለት የሚወደስለት ሁሌም አምላክ እንደሆነ ጸንቶ የሚኖረው እግዚአብሔር አባታችን ለዘላለም የተመሰገነ ይሁን። እኔንና እናንተን ከዘመናት በፊት እነሆ አውቆን ወደዚህ ዓለም ማምጥቶን ከጻድቃን ጉባኤ የደመረንና የጨመረን እግዚአብሔር ስሙ እጅግ ለዘላለም ታላቅ ነውና እናመሰግነዋለን። ሰው ጠልቶን ዘመድ ፊቱን ነስቶን በነበረበት ጊዜ ሁሉ እግዚአብሔር አምላካችን ግን ከወደቅንበት ስፍራ አነሳን። በእውነት ብዙ ባለጠጎች፣ ብዙ የተማሩ፣ ብዙ የተመራመሩ መልካም የሆኑ ሰዎች እያሉ እኔንና እናንተን ኃጢአተኞቹንና በደለኞቹን ምንም ጽድቅ የማይገኝብንን እኔንና እናንተን እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ወደደን። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። እግዚአብሔር እኔንና እናንተን በአንድ ፍቅሩ ስቦንና ጠርቶን እነሆ ግማሾቻችሁን ሳይሆን ጥቂቶቻችሁን እንኳን በአይነ ሥጋ ባውቃችሁም ሌሎቻችሁን ደግሞ በደብዳቤዎቻችሁ እያወቅኳችሁ እየተዋወቅኳችሁ እናንተም ደግሞ ድምፄን ዘወትር በመስማት እነሆ አውቃችሁኝ በአንድ ጸጋ ዙፋን ስር በአንድ የበረከት ጥላ ስር እንድንቀመጥ እግዚአብሔር ፈቃዱ ሆኗል። ያስተዋወቀን ወንድምና ወንድምና እህትም ያደረገንና ከአንድ ጽዋ እንድንጠጣም ያደረገን እግዚአብሔር አባታችን ነው። እግዚአብሔር ወገኖቼ ለእኔም ብቻ ሳይሆን ለእናንተም ብቻም ሳይሆን ለዚህ ዓለም በሙሉ እነሆ አንድያ ልጁን ስለ በደላችን አሳልፎ ሰጥቷል። እኔንና እናንተን ከኃጢአታችን አንጽቶን እነሆ በአንድ አባት እንድንጠራ አንድ ላይ ደምሮናል። ከዚህ የበለጠ ታላቅ ፍቅር ምን አለ? ወንድሞቼ እህቶቼ እንደሆናችሁ ሳስብ እጅግ ደስ ይለኛል። እናንተም በእያላችሁበት ስፍራ ሆናችሁ አበበ ወንድማችን ነው ስትሉ ስታስቡ፣ በጌታ መስቀል ስር ስትንበረከኩና ይህንን አገልግሎት ስታስቡ በእውነት እጅግ በጌታ ደስ እንደሚላችሁ አምናለሁ። አይደለም እንዴ? እግዚአብሔር ይባርካችሁ። ዛሬ እንግዲህ ተከታታዩን የኦሪት ዘሌዋውያን መጽሐፍ ጥናታችንን እንቀጥላለን ማለት ነው። የጌታን ታላቅነት እያወሳን ሳለ ዝማሬ እንደ ወትሮ መጋበዝን ማረሳንምና እንጋብዛችሁ።
ጊዜ እግዚአብሔር በፊት ያየዋለ ለምን ፈራለው ከቶ አልታወቅም ተደግፌዋለው በዘላለም ክንዱ በቅፉ አርፌያለው ምላሴ መሐሰትን በርሶ አደረገች ስጋዬም ደግሞ በተስፋ ታድራለች ነፍሴንም በሲኦል አልተውካትምና መበስበስን አይዘን አልጣልከኝምና አልተውከኝምና ስለዚህ ልቤን ደስ አለው ስለዚህ ልቤን ደስ አለው ስለዚህ ልቤን ደስ አለው ስለዚህ ልቤን ደስ አለው ወትን መንገድ አንተው አሳየህ ከፊትህ ጋራ ደስታና ጠገብከን ደስ ብሎኛል ሐሴትን አደረኩ ካንተም በቀር ደስታ እንደሌለ አወቅ የርስቴ ድል ፈንታ ጽዋዬ ሆንክል አንተው አሳምረ ቀርጽም አበጀህ
ንጸልይ ወገኖች ነፍሳችንን ከሲኦል የታደግክና ወደ መንገድህም ያቀናህ ጌታ ኢየሱስ ክርስቶስ መድኃኒታችን እጅግና መሰግናለን። በዚህች ምሽት ደግሞ ይህንን ድል ኖ ካንተ እንድንማር ጌታዬ ሆይ ሰጠህን። በፊትህ ደግሞ ጌታዬ ሆነን ቃልህን ደግሞ እግዚአብሔር ሆይ የመስማትን ጸጋን ጌታ ሆይ ስለሰጠህንና ከብራሃለን። በዚህች ሰዓት እግዚአብሔር ሆይ ከጸባዮት ደግሞ እንድትናገረንና የቃልህንም ምስጢር እንድትገልጥልን እንጸልያለን። እግዚአብሔር ሆይ በተማርነው እውነት መኖር እንድንችል እርዳን። ሰሚዎችም ብቻ አንሁን። ጌታችንና መድኃኒታችን ሆይ እባክህ በዚህ ዘመን ውስጥ የምናልፍ ሰዎች ቃልህንም የታጠቅን ሰዎች በሙላትም ደግሞ የምንመላለስ ሰዎች እንድታደርገንና እንድትሰራን እንጸልያለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም ስትል አሜን። ጮች በዛሬው ምሽት ክፍለ ጊዜያችን ከቁጥር 2 ጀምረን እግዚአብሔር በረዳን መጠን አብረን እናያለን። እስቲ መጽሐፍ ቅዱሳችሁን ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 5 ቁጥር 2ን አውጡ። ዲላ ማናቸውም ሰው ሳይታወቀው እርኩስ ነገር ቢነካ የረከሰ ማውሬ በድን ወይም የረከሰበት ከብት በድን ወይም የረከሰ የተንቀሳቀሰ እንስሳ በድን ቢሆን እርሱም ርኩስ ቢሆን ነገሩ በታወቀው ጊዜ በደል ይሆንበታል ይላል። ይህ ወገኖቼ የርኩሰት ወይም ያለመንጻት ህግ ነው። አስተዋላችሁ? ይህ የርኩሰት ወይም ያለመንጻት ህግ ነው። አንድ ሰው ሳያውቅ የሞተውን ሬሳ በመንካት እርኩስ ሊሆን ይችላል። በዚህ ክፍል አገላለጽ የሞተን በድን ወይም ሬሳ መንካት ለርኩሰት ምክንያት ነው ማለት ነው። ለምን ትሉ ይሆናል? ምናልባት እኔ እንደምገምተው ነገሩ ከጤና አጠባበቅ ጋር የተያዘ ሳይሆን አይቀርም። ይህ ያለ መንጻት ሕግ ዛሬም ላሉ ክርስቲያኖች መንፈሳዊ ትምህርት ይሰጣል። በዓለም ላይ ያለን በምናየው በምንሰማውና በምናስበው የነጻን አይደለንም። ብዙ ጊዜ የረከሰን ሆነን ሳለ ከረከሰ ነገር ጋር ንክኪ እንደምናደርግ እንኳን ልንገነዘብ አንችልም። ምናልባትም እንዳናስተውለው ተሰውሮብን ይሆናል። ወንድሞቼ ሳንነጻ ወደ እግዚአብሔር መኖሪያ ለመድረስ መቸኮል የለብንም። ዘማሪው በመዝሙር 19 ቁጥር 12 ያለው ይህንን ነው። ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ አለ። በጅምላ ኃጢአታችንን ማረን እያልን ከመጸለይ ይልቅ ቢቻል የበደልነውን ኃጢአት እየጠቀስን ለኃጢአት ይቅርታ እግዚአብሔርን መጠየቅ አለብን። ሳናውቀው ለምናደርገው ኃጢአት ዘወትር ከእግዚአብሔር ይቅርታ መለመን አስፈላጊ ነው። አንዳንድ ጊዜ ረክሰን እያለ አናስተውልም። ወይም ርኩስነቱን ሳያውቅ ርኩስን ሰው ቢነካ በማናቸውም ርኩሰት ቢረክስ ነገሩ በታወቀው ጊዜ በደል ይሆንበታል ይላል። ኦሪት ዘሌዋውያን ምዕራፍ 5 ቁጥር 3ን ይመለከቷል። ይህ አሁን ያነበብነው ቁጥር በቁጥር 2 ከተጠቀሰው የእንስሳ በድን ከመንካት ጋር ተመሳሳይነት አለው። ቢሆንም እግዚአብሔር በሰውና በእንስሳ መካከል ልዩነት አድርጓል። ርኩስን ሰው በመንካት የሚመጣው ቅጣት ርኩስን እንስሳ በመንካት ከሚመጣው ቅጣት ይበልጣል። ዘሌዋውያን ምዕራፍ 11 ቁጥር 24 እና ዘኍልቍ ምዕራፍ 19 ከቁጥር 11 እስከ 16 ያለውን ይመለከቷል። ኦሪት ዘሌዋውያን ምዕራፍ 11 ቁጥር 24 እና ኦሪት ዘኍልቍ ምዕራፍ 19 ከቁጥር 11 እስከ 16 ያለውን ተመልከቱ። በርግጥ ሬሳን ከመንካት በተለየ ሁኔታ ሰው ሊረክስባቸው የሚችልባቸው ሌሎች መንገዶች አሉ። እስቲ ቁጥር 4 እንመልከት። ማናቸውም ሰው ሳያቅ ክፉን ወይም መልካምን ያደርግ ዘንድ ሳያስብ በከንፈሩ ተናግሮ ቢምል ሳያስብ የማለው ስለማናቸውም ነገር ቢሆን በታወቀው ጊዜ ከዚህ ነገር ባንዱ በደለኛ ይሆናል ይላል። ይሁን ያነበብነው ቁጥር ጥንቃቄ በጎደለው ነገር ስለሚከሰተው በደል ይናገራል። አንዳንድ ጊዜ አንድን ነገር ለማድረግ ቃል እንገባለን፣ ነገር ግን ሳናደርገው እንቀራለን። ጌታን ለማገልገል ብዙ ቃሎችን እንገባለን። በመጽሐፍ ቅዱሳችን ውስጥ ቃል የገቡ ሁለት ሰዎች ለምሳሌ እንጥቀስ። ዮፍታሄ ጠላቶቹን ድል ካደረገ በፊቱ በቅድሚያ የሚታየውን ለመሰዋት ሳያስብ የችኮላ ቃል ስለገባ ይህን ከባድ ቃል መፈጸም ግድ ስለሆነበት ልጁን ሰውቷል። ስምዖን ጴጥሮስ ክርስቶስን ላለመካድ ጠንከር ባለ ሁኔታ ቃል ገብቷል፣ ግን ሊፈጽመው አልቻለም። ዛሬም ወገኖቼ አንዳንድ ሰዎች እንዲህ አይነቱን ቃሎች በችኮላ ሲገቡ ሰማቸዋለሁ። አንዳንድ መዝሙሮቻችንም በጣም ኃይለኞች ናቸው፣ እውነትንም በግልጽ ይናገራሉ። በመዝሙሮቻችንም ሁሉን ለርሱ ለመስጠት ሁሉን ወይም ደግሞ እርሱን ለመከተል ለርሱም ለመሞት ቃል እንገባለን እንምላለንም። እነዚህን መዝሙሮች ስንዘምር ግን የምንዘምረውን እስከማናውቅ ድረስ በቸልተኝነት የምንዘምርባቸው ጊዜያት ብዙ እጅግ ብዙ ናቸው። ሌላው ነጥብ ደግሞ ወዳጆቼ እግዚአብሔር ለጸሎቶቻችን ሁሉ መልስ እንዲሰጥ ለማስገደድ መመከር ራሱ ጥንቃቄ የጎደለው ንግግርና ያስመሳይነት ሕይወት ይመስለኛል። ጸሎቶቻችን ሁሉ ጊዜ ከእግዚአብሔር ፈቃድ ጋር መስማማት እንዳለባቸው ማወቅ አስፈላጊ ነው። አንዳች ነገር እንደ ፈቃዱ ብንጸልይ እርሱ ይሰማናል። ወገኖቼ እግዚአብሔርን የማስገደድ ሐሳብ ከየት ነው ያገኘነው? እስቲ ቁጥር 5 እና 6 እንደማለፍ ብለን እናንብብ። ከነዚህ ነገሮች ባንዲቱ በደለኛ ሲሆን የሰራውን ኃጢአት ይናዘዛል። ስለሰራው ኃጢአት ለእግዚአብሔር የበደል መስዋዕት ያመጣል። እርሱም ከመንጋው የበጋውም የፍየል ስሳት ለኃጢአት መስዋዕት ይሆናል። ካህኑም ስለ ኃጢአቱ ያስተሰርይለታል ይላል። በእነዚህ ቁጥሮች እንደምንመለከተው የኃጢአትን ኑዛዜ ትእዛዝ ለመጀመሪያ ጊዜ ተጠቅሷል። አስተዋላችሁ? የኃጢአትን ኑዛዜ ትእዛዝ ለመጀመሪያ ጊዜ ተጠቅሶ እናገኛለን። ሌሎች መስዋዕቶች ጥፋተኝነትን ስለመቀበል ስለመገንዘብም ይናገራሉ። ይህ መስዋዕት ደግሞ በሰውና በእግዚአብሔር ላይ ስለሚፈጸሙ ስለተሰወሩ ኃጢአቶች ይናገራል። ኢያሱ ምዕራፍ 7ን ታስታውሳላችሁ? አካን የሚያምር የሰናኦር ካባና 50 ሰቅል የሆነ ወርቅ ስለወሰደ ለእስራኤል ትምህርት ይሆን ዘንድ ኃጢአቱን በሕዝብ ፊት መናዘዝ አስፈለገው። በበደል መስዋዕት ኑዛዜ የሚቀድም ሲሆን ከዚያም መስዋዕቱ ደግሞ ይከተላል። ይህንንም ልብ እንድትሉ ፈልጋለሁ። በበደል መስዋዕት ኑዛዜ የሚቀድም ሲሆን ቀጥሎም መስዋዕቱ ደግሞ ይከተላል። በሌሎች መስዋዕቶች ደግሞ ለምሳሌ እጅ መጫኑ ራሱ ኃጢአተኛነትን እንደ መቀበል ይቆጠራል። ለጣፋጭ ማዛነት በሆኑ መስዋዕቶች መስዋዕት የኑዛዜን ሐሳብ ይቀድማል። በበደል መስዋዕት ግን ተቃራኒው ሐሳብ ነው የሚሰራው፣ ማለትም ኑዛዜ ይቀድማል ማለት ነው። ጌታ ኢየሱስ በተራራ ስብከቱ ወቅት ይህ አይነት ሐሳብ ያለው ይመስለኛል። እንግዲህ መባህን በመሠዊያው ላይ ብታቀርብ፣ በዚያም ወንድም አንዳች ባንተ ላይ እንዳለው ብታስብ፣ በዚያ በመሠዊያ ፊት መባህን ትተህ ሂድ። አስቀድመ ከወንድምህ ጋር ታረቅ፣ በኋላም መጥተ መባህን አቅርብ ይላል። ማቴዎስ ምዕራፍ 5 ቁጥር 23 እና 24ን ልብ ይሏል። ክርስቲያን ኃጢአቱን በግሉ ለእግዚአብሔር መናዘዝ ይችላል፣ ግን የተጎዳው ወገን ካለው ደግሞ መፈወስ ስላለበት ሄዶ ጉዳዩን ከርሱ ጋር መጨረስ አለበት። አስተዋላችሁ? የተጎዳው ወገን ካለው ደግሞ መፈወስ ስላለበት ሄዶ ጉዳዩን ከርሱ ጋር ማጠናቀቅ መጨረስ አለበት። የበደል መስዋዕት ለጥፋተኛነት ወይም ለኃጢአት የሚቀርብ መስዋዕት ነው። ኃጢአት ሁሉ ከባሕሪ ኃጢአት ስለሚፈልቅ የበደል መስዋዕት የኃጢአት መስዋዕት ነው። ወገኖቼ አስቀድመን እንደተከስነው በባህሪያችን ኃጢአተኞች ስለሆን ኃጢአትን እናደርጋለን። እስቲ አለፍ ብለን ቁጥር 7ን ደሞ እንመልከት። ስለ ሠራው ኃጢአት ለበደል መስዋዕት ጠቦትን ለማምጣት ገንዘቡ ያልበቃ እንደሆነ ሁለት ዋኖሶች ወይም ሁለት የርግብ ግልገሎች አንዱን ለኃጢአት መስዋዕት ሁለተኛውን ለሚቃጠል መስዋዕት ለእግዚአብሔር ያቀርባል ይላል። በዚህ በበደል መስዋዕት ትኩረት የተሰጠው ለመስዋዕት አቅራቢው ባህሪ ሳይሆን ለመስዋዕቱ ለራሱ ነው። ባነበብነው ቁጥር ጠቦትን ለማቅረብ የማይችል ሰው ሁለት ዋኖሶችን ወይም የርግብ ግልገሎችን ማቅረብ እንደሚችል ተነግሯል። አንዱን እርግብ ለኃጢአት መስዋዕትነት፣ ሌላውን እርግብ ደግሞ ለሚቃጠል መስዋዕትነት ያቀርባል። በዚህ ደሆች የሚያቀርቡት መስዋዕት ቢሆን የክርስቶስን ማንነትና ሥራ ያሳያል። ኢየሱስ ክርስቶስ ራሱን ድሃ አድርጎ ወደዚህች ምድር መጥቶ ለድሆች የምሥራችን ሰብኳል። እግዚአብሔር የተመሰገነ ይሁን። ቁጥር 8ና 9ን እንመልከት። ወደ ካህኑም ያመጣቸዋል፣ እርሱም አስቀድሞ ለኃጢአት መስዋዕት የሆነውን ያቀርባል። ራሱንም ካንገቱ ይቆለምመዋል፣ ነገር ግን አይቆርጠውም። ከኃጢአቱ መስዋዕት ደም በመሠዊያው ግድግዳ ላይ ይረጫዋል። የተረፈውንም ደም ከመሠዊያው በታች ይንጠፋጠፋል። እርሱ የኃጢአት መስዋዕት ነው ይላል። ለመስዋዕት የቀረበችው እርግብ ወይም ዋኖስ አንገቷ ባይቆረጥም እንኳን ለኃጢአት መስዋዕትነት እንዲረዳ ደሟ መፍሰስ አለበት። ወገኖቼ እንደ ሥርዓቱም ሁለተኛውን ለሚቃጠል መስዋዕት ያዘጋጃል። ካህኑም ስለ ሠራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይለዋል ይላል ቁጥር 10። በትንሿ የርግብ መስዋዕትነትም ቢሆን ኃጢአተኛው ሙሉ የኃጢአት ስርየት ያገኛል። ይህ ሁሉ መስዋዕታችን ወደ ሆነው ወደ ክርስቶስ ያመለክታል።
የሠራዊት ጌታ ያለው መድኃኒቴ ይጠብቀኝ ሳለ ፍርድና ኩነኔ Esrati patan merang wadagere Betenke tatan ko meskelai tatago Larabao tlejo endia tago taglo Demon afesese bevekro tageto Hivaita nadana velaine tavar Hivaita nadana Belaine tavardo Esto me malreda Mas te valía lirre Arañene malao Surgen mi tepeque Y el seitan mercoña Y el que yo te dane En día leone ver Guita hasta la Bajenke te chanko meske lai te teko La rata utle jo endia te gozaglo Demon afetse te bebebo te geto Iwaite nadana selaine tawarro Iwaite nadana selaine tawarro Berhat metra ታውጃለ አረነ ማተን አያስፈራ ተተኛለ ህይወት ማንም አያስፈራ ተፈቶኛል ይበል።
ስለ ዝማሬው እግዚአብሔርን እጅግ እናመሰግናለን። ዘማሪው ወንድማችንን ተስፋዬንም እግዚአብሔር ይባርከው። አለፈ ብለን ደግሞ ወገኖች ከኦሪት ዘሌዋውያን ምዕራፍ 5 ቁጥር 11 እንመለከታለን። ሁለት ዋኖሶች ወይም ሁለት የርግብ ግልገሎች ለማምጣት ገንዘቡ ያልበቃ እንደሆነ ስለ ሠራው ኃጢአት የኢፍ መስፈሪያ 10ኛ ክፍል መልካም ዱቄት ለኃጢአት መስዋዕት ያቀርባል። የኃጢአት መስዋዕት ነውና ዘይት አይፈስበትም ዕጣንም አይጨመርበትም ይላል። በጣም ደስ የሚያሰኝ ነገር ቢኖር እጅግ ደሃ የሆነው ሰው ቢሆን ተጥሎ አይቀርም። ዋኖስ ወይም የርግብ ግልገል ማቅረብ የማይችል ሰው የሚመጣጠነውን የኃጢአት መስዋዕት የሚሆን መልካም ዱቄት ያቀርባል። ይህ መስዋዕት የኃጢአተኛውን ስፍራ ይወስዳል። ቁጥር 12 እና 13 እናንተ በኋላ ተመልከቱ። ኦሪት ዘሌዋውያን ምዕራፍ 5 ቁጥር 12 እና 13 ቆየት ብላችሁ እናንተ ከዚህ ፕሮግራም በኋላ ተመልከቱ። በግልጽ ተለይቶ ስላልተቀመጡ ግን ባለማወቅ የተፈጸሙ የኃጢአት ድርጊቶች ይህ ሁለተኛ ርዕሳችን ነው ማለት ነው። በግልጽ ተለይቶ ስላልተቀመጡ ነገር ግን ባለማወቅ የተፈጸሙ የኃጢአት ድርጊቶች። እግዚአብሔርም ሙሴን እንዲህ ሲል ተናገረው፣ ማናቸውም ሰው ቢበድል ሳያውቅም ለእግዚአብሔር በተቀደሰው በማናቸውም ነገር ኃጢአትን ቢሰራ ለበደል መስዋዕት ለእግዚአብሔር ከመንጋ ነውር የሌለበትን አውራ በግ ያቀርባል። እንደ ግምጋሜ መጠን በብር ሰቅል እንደ መቅደሱ ሰቅል ሚዛን ለበደል መስዋዕት ያቀርባል። በተቀደሰ ነገር ላይ ስለ ሠራው ኃጢአት ዕዳ ይከፍላል። አምስተኛውንም እጅ ይጨምርበታል፣ ለካህኑም ይሰጣዋል። ካህኑም በበደል መስዋዕት አውራ በግ ያስተሰርይለታል፣ እርሱም ይቅር ይባላል ይላል። ከቁጥር 14 እስከ 16 ያለውን ተመልከቱ። እነዚህ የበደል መስዋዕቶች ወገኖቼ አንድ ሰው የእግዚአብሔርንና የሰውን መብቶች መጻረር እንደሚችል ትኩረት በመስጠት ይገልጻሉ። ሌሎችን መጉዳት እንደገና የማደስ ሂደት እንዲፈጸም ያስገድዳል። ይህም ማለት ሌሎችን የበደለ ሰው ተበዳዮቹ ደግሞ እንዲጠገኑ የሚገባውን የንስሐ ሥራ መስራት አለበት። ግለሰቡ በመታደሱ ሂደት ላይ በዳዩ ለተበዳዩ አራት ጥፍ የመመለስ ግዴታም አለበት። ዘኬዎስ ለጌታ ኢየሱስ ያለው ነገር ቢኖር ይህንን ነው፣ ካለው ሁሉ እኩሌታውን ለድሆች ለመስጠት ማንንም በሐሰት ከሶ እንደሆነ አራት ጥፍ ለመክፈል ቃል ሲገባና ሲናዘዝ እንመለከታለን። ሉቃስ ምዕራፍ 19 ቁጥር 8ን ይመለከቷል። ባለማወቅ ከሚደረጉት ዋና ስህተቶች አንዱ በአስራትና በስጦታዎች ለእግዚአብሔር ታማኝ አለመሆን ወይም እግዚአብሔርን መስረቅ ነው። ይህንን ልብ በሉ ወገኖች። ባለማወቅ ከሚደረጉት ዋና ስህተቶች አንዱ በአስራትና በስጦታዎች ለእግዚአብሔር ታማኝ አለመሆን ነው። ነቢዩ ሚልኪያስ በመጽሐፉ እንዲህ ይላል፣ ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል፣ እናንተም የሰረቅንህ በምንድን ነው ብላችኋል። በአስራትና በበኩራት ነው። እናንተ የሕዝብ ሁሉ እኔን ሰርቃችኋልና በርግማን እርግሞች ናችሁ ይላል። ሚልኪያስ ምዕራፍ 3 ቁጥር 8 እና 9ን ተመልከቱ። ሚልኪያስ ምዕራፍ 3 ቁጥር 8 እና 9ን ተመልከቱ። አስራታቸው ቢከፍሉ እግዚአብሔር እንደሚባርካቸው ቃል ቢገባም፣ እንደገና ደግሞ አለው፣ አስራታቸውን ቢከፍሉ እግዚአብሔር እንደሚባርካቸው ቃል ቢገባም እንኳን አስራታቸውን ባለመክፈላቸው የበረከቱ ተካፋዮች ሊሆኑ አልቻሉ። መጽሐፈ መክብብ ምዕራፍ 5 ቁጥር 5 እንዲህ ሲል ያስጠነቅቀናል። መክብብ ምዕራፍ 5 ቁጥር 5ን ተመልከቱ። ከስለ የማትፈጽም ብትሆን ባትሳል ይሻላል። የጥንት ምእመናን ለዚህ አይነት ቸልተኝነት በእግዚአብሔር ላይ ለሚፈጸም በደል የበደል መስዋዕት ማቅረብ ነበረባቸው። የመስዋዕቱ እንስሳ አውራ በግ ነው። ይህም ውድ ወደ ሆነው ወደ ክርስቶስ ኢየሱስ ያመለክታል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክብር የክርስቶስ ደም እንደ ተዋጃችሁ ታውቃላችሁ ይላል። ሳይውቅ ለበደለው በደለኛ በበደል መስዋዕት በኩል የኃጢአት ይቅርታ ይደረግለት ነበር። ማናቸውም ሰው ኃጢአት ቢሰራ እግዚአብሔርም አትስሩ ካላቸው ትእዛዛት አንዲቱን ቢተላለፍ ባያውቅም ያ ሰው በደለኛ ነው፣ ኃጢአቱንም ይሸከማል። ነውር የሌለበትን አውራ በግ ከመንጋው ለበደል መስዋዕት እንደ ግምጋሜው መጠን ወደ ካህኑ ያመጣዋል። ካህኑም ሳይውቅ ስለሳተው ስህተት ያስተሰርይለታል፣ እርሱም ይቅር ይባላል፣ እርሱም የበደል መስዋዕት ነው፣ በእውነት በእግዚአብሔር ፊት በደለኛ ነው ይላል። ዘሌዋውያን ምዕራፍ 5 ከቁጥር 17 እስከ 19 ያለውን ተመልከቱ። ይህ ክፍል የሚናገሩ ወገኖች የትኛውንም አይነት የእግዚአብሔርን ትእዛዛት ሳያውቁ ስለመጣስ ነው። አንድ ሰው ሕግን የተላለፍኩት ሳላውቅ ነው ብሎ ራሱን ነጻ ማድረግ አይችልም። ትእዛዛቱን ሳያውቅ በመጣሱ እንኳን ሰውየው በደለኛ ነው። ስለዚህ ያውራ በግ መስዋዕት ማቅረብ አለበት። የበደል መስዋዕት ሕግ ይህ ሌላኛው ርዕሳችን ይሆናል። የበደል መስዋዕት ሕግ ኦሪት ዘሌዋውያን ምዕራፍ 7 ከቁጥር 1 እስከ 10 ያለውን እንመለከታለን። ደምን ከመርጨት ሥርዓት በስተቀር የበደል መስዋዕት ሥርዓቶች ከኃጢአት መስዋዕት ሥርዓቶች ጋር ተመሳሳይ ናቸው። ደምን የመርጨት ሥርዓት ግን ከሚቃጠልና ከደህንነት መስዋዕቶች ሥርዓት ጋር ተመሳሳይ ነው። ይህንን ሁሉ በምዕራፍ 7 በዝርዝር ወደፊት እንመለከታለን። እንግዲህ አድማጮች ለዛሬ ምሽት ያቀረብነው ትምህርታችን በዚሁ ይጠናቀቃል።
ዛሬ ይሁን ነገ ከነገ ወዲያ አናውቅምና ያንተ መንጫ ጌታ ሆይ ጠብቀን አደራ እንዳንወጣ ካንተ ጉያ። ዛሬ ይሁን ነገ ከነገ ወዲያ አናውቅምና ያንተ መንጫ ጌታ ሆይ ጠብቀን አደራ እንዳንወጣ ካንተ ጉያ። ሕይወታችን ዝሎ በዚህ ዓለም ላይ ልቅሶ ብቻ ሆኖ ሁልጊዜ ስጋይ የኑሯችን መሮን ካንተ እንዳንለይ ጌታ ሆይ እባክህ መምጫህም አይዘገይ። ዛሬ ይሁን ነገ ከነገ ወዲያ አናውቅምና ያንተ መምጫ ጌታ ሆይ ጠብቀን አደራ እንዳንወጣ ካንተ ጉያ።
እንግዲህ በጌታ የተወደዳችሁ ክብራን አድማጮቻችን እግዚአብሔር አምላካችን አስጀምሮን እስከዚህ ሰዓት ድረስ ደግሞ ነው ትምህርታችን በሰላም እንድንጨርስ ስለረዳን ስሙን እጅግ አድርገን እናመሰግናለን። አስተያየት ወይም ጥያቄ ቢኖራችሁ አድራሻችን በ1366 ደግመዋለሁ፣ ለመጽሐፍ ቅዱስ ጥናት በራዲዮ የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብጽፉልን በደስታ እንቀበላለን። ለናደሩ ይያል ስንሰናበታችሁ ፕሮግራሙን እንደወትሮ ሁሉ በቴክኒክ ያቀናበረልን አለማየሁ ዳዊት፣ ትምርቱን ደግሞ እስከዚህ ሰዓት ድረስ ከናንተ ጋር አብሬ ሳቀርብ የቆየው እኔ አበበ ከበደ ወርቄ ነኝ። ደህና ሁኑ። ሰላም።
ከሰይጣን ፍላጻ ከጆም ድለናል። ታዲያ በዚህ ዓለም በተብለጨለጨው ተታለን እንዳንዴት መምጫህን አፍትነው። ዛሬ ይሁን ነገ ከነገ ወዲያ አናውቅምና ያንተ መምጫ ጌታ ሆይ ጠብቀን አደራ እንዳንወጣ ካንተ ጉያ። ዛሬ ይሁን ነገ ከነገ ወዲያ አናውቅምና ያንተ መምጫ ጌታ ሆይ ጠብቀን አደራ